የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ሐሙስ ህዳር 25 2012 ዓ.ም ምሽት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀመርን።
በኢትዮጵያ የፋይናንስ ተቋማት ላይ ዛሬ ሊደርስባቸው የነበረውን የሳይበር ጥቃት መከላከል መቻሉን የኢንፎርሜሽን መረብ ደህንነት ኤጀንሲ አስታውቋል። ኢትዮ ቴሌኮም በበኩሉ ጥቃቱን ለመከላከል ለተወሰኑ ደቂቃዎች በመላ አገሪቱ ኢንተርኔት ተቋርጦ እንደነበር አረጋግጧል።
እንደ ተቋምም እንደ ሀገርም እንደዚህ አይነት ነገሮች ጉዳት ከማድረሳቸው በፊት መቆጣጠር መቻል ያው ትልቅ ሀገራዊ ኃላፊነትን መወጣት ነው ብለን ነው እኛ የምናስበው።
የኢትዮ ቴሌኮም ኮሚኒኬሽን ዋና ኦፊሰር ወይዘሪት ጨረር አክሊሉ ናቸው። ሁኔታውን ያስረዱበትን ዘገባ ቆየት ብለን እናሰማችኋለን። እስከ ዝግጅታችን ማብራቂያ አብራችሁን ቆዩ።
ሌሎች ለምሽቱ ያዘጋጅናችሁ በርካታ ዘገባዎችንም ታዳምጣላችሁ። የዛሬውን መርሃ ግብር በመምራት አብረናችሁ የምናመሸው
ጽዮን ግርማና ሀብታሙ ስዩም።
ዛሬ ሀብታሙ ስዩምና ጽዮን ግርማ አብረናችሁ እናመሻለን። በቅድሚያ ግን አጫጭር ዜናዎች እናሰማችኋለን። መልካም ምሽት ይሁንላችሁ። በመቀለ ከተማ ሲካሄድ የሰነበተው ሕገ መንግሥትና ኅብረ ብሔራዊ ፌዴራላዊ ስርዓትን ማዳን በሚል የተጠራው ጉባኤ በትናንትናው ዕለት መጠናቀቁ ተሰምተዋል። የፌዴራሊስት ኃይሎች በሚል የተጠቀሱ ወደ 50 የሚጠጉ የፖለቲካ ፓርቲዎች የተሳተፉበት ይህ ጉባኤ ሲጠናቀቅ በቀረበ የአቋም መግለጫ ላይ ኢህአዴግ በኅብረ ብሔራዊ የፌዴራሊዝም ስርዓት እንዲመራት ባደራ የተቀበላት አገርና የተሰጠው የፖለቲካ ሥልጣን መንገድ ስቶ አገሪቱ ወደ መበታተን እያመራች ነው ተብሏል። ተሳታፊዎች ባቋቋሙት አርቃቂ ኮሚቴ አማካኝነት ባወጡትና በጉባኤያቸው ማብቂያ ላይ በንባብ በተሰማው ባለአምስት ነጥብ የአቋም መግለጫ ኢትዮጵያ ውስጥ አሁን አሉ ያሏቸው ችግሮች እንዲፈቱ እንሰራለን፣ ለመፍትሄውም አብረን እንታገላለን ብለዋል። ምርጫ 2012 በተያዘለት ጊዜ መካሄድ እንዳለበት ተሳታፊዎች አሳስበው ይህንን ጥሶ ፖለቲካዊ ስልጣን ለመያዝ የሚሞክር ኃይል ተቀባይነት የለውም ብለዋል። ዘገባውን ያደረሰን ሙልጌታ ጽባ ነው ከመቀለ።
የኤርትራ ፕሬዚዳንት ኢሳያስ አፈወርቂን መንግስት ለማተራመስ ሙከራዋን ተቀብላለች ተብላ የተወነጀለችው ኳታር አስተባበለች። ኳታር ለዚህ አድራጎቷ ሱዳንን በመነሻነት እየተጠቀመችባት ነው ተብላ በአስመራ ተወንጅላለች። ኳታር ባለፈው ሳምንት ለቀረበባት ለዚህ ውንጀላ ኤርትራ ውስጥ በሚንቀሳቀሱ ማናቸውም አጀንዳዎች ወይም ቡድኖች ውስጥ ፈጽሞ የሚያገባኝ ነገር የለም ስትል አስተባብላለች። የኳታር የውጭ ጉዳይ ሚኒስትር ትላንት ባወጣው መግለጫ የኤርትራ መንግስት በዓለም አቀፉ ማህበረሰብ እውቅና ባለው ዲፕሎማሲያዊና ህጋዊ መንገድ ከመጠቀም ይልቅ መግለጫ ማውጣቱ አስገርሞናል ብለዋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስልጣናቸውን ያላግባብ ተጠቅመዋል ሲሉ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ አስታወቁ። በመሆኑም በዲሞክራት አባላት የሚመራው የምክር ቤቱ የፍትህ ኮሚቴ ሊቀመንበር ፕሬዚዳንቱ ላይ ክስ እንዲመሰረት የሚያስችሉ አንቀጾችን እንዲያዘጋጁ አፈ ጉባኤዋ ጠይቋቸዋል። ፔሎሲ ይህን ያደረጉት አፈ ጉባኤ ዛሬ በቴሌቪዥን በተላለፈ መግለጫ ላይ ነው። ትናንትና ሶስት የህገ መንግስት ምሁራን የተወካዮች ምክር ቤት ፍትህ ኮሚቴ ፊት ቀርበው የምስክርነት ቃላቸውን ሰጥተዋል።
የዩጋንዳ ፕሬዚዳንት ዮዌሪ ሙሴቬኒ በትላንትናው ዕለት በመሩት ጸረ ሙስና ሰልፍ ላይ ሙሰኞች የህዝብን ሀብት የሚመጸውቱ ወይም የሚመጡ ተውሳኮች ናቸው ሲሉ ተናግረዋል። የፕሬዝዳንቱ ነቃፊዎች ግን ፈጥነው ይሄ ለታይታ እንጂ ሌላ ትርጉም የለውም ብለዋል። ዩጋንዳ በዓለም ላይ በከፋ ደረጃ በሙስና ከዘቀጡ ሀገሮች መካከል የምትጠራ ስትሆን ከፍተኛ የመንግስት ባለስልጣናት ላይ ጣታቸውን ይቀስራሉ። ትራንስፓረንሲ ኢንተርናሽናል በአምና ሪፖርቱ ዩጋንዳ ሙስና በከፋ ሁኔታ ከተንሰራፋባቸው የአፍሪካ ሀገሮች አንዱ አድርጎ አስቀምጧታል። አክሽኔድ የተባለው ግብረሰናይ ድርጅትም በአብዛኛው ተጠያቂው መንግስታቸው ሆኖ ሳለ የእሳቸው ጸረ ሙስና ሰልፍ መምራት የሚገርም ነው ብሎታል።
አድማጮቻችን፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። በመቀጠል ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻግራለን።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
ሀብታሙ ስዩም እያስተናገድናችሁ እንቆያለን። አሁን ቀዳሚው ርዕሳችንን እናስደምጣችሁ። በ በኢትዮጵያ የፋይናንስ ተቋማት ላይ ዛሬ ሊደርስባቸው የነበረውን የሳይበር ጥቃት መከላከል መቻሉን የኢንፎርሜሽን መረብ ደህንነት ኤጀንሲ አስታውቋል። ኢትዮ ቴሌኮም በበኩሉ ጥቃቱን ለመከላከል ለተወሰኑ ደቂቃዎች በመላ አገሪቱ ኢንተርኔት ተቋርጦ እንደነበረ አረጋግጧል። የኢትዮ ቴሌኮም ኮሙኒኬሽን ዋና ኦፊሰር ወይዘሪት ጨረራ ክሊሉ ሀገርን ከእንደዚህ አይነት አደጋ መከላከል መቻል ትልቅ ኃላፊነትን መወጣት ነው ሲሉ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ናት ያነጋገረቻቸው።
ዛሬ በኢትዮጵያ በተለይ የፋይናንስ ተቋማትን ታርጌት ያደረገ የሳይበር ጥቃት ሊደርስ ነበር እና ያንን ለመከላከል የተወሰደ እርምጃ ነው ማለት ነው። ኢንተርኔቱን ለተወሰነ ጊዜ አቋርጦት ነበር።
የፋይናንስ ተቋማት ላይ ማለት የት የት ምን አይነት ነው የሳይበር ጥቃቱስ? የታወቀ ነገር አለ?
በእነዚህ ጉዳዮች ላይ ዝርዝር መረጃውን የኢንፎርሜሽን መረብ ደህንነት ኤጀንሲ ወይም ኢንሳ በተለምዶ ኢንሳ የምንለው ተቋም ለእነዚህ ማብራሪያ በቅርቡ ይሰጣል። ያንን ብንጠብቅ ነው የሚሻለው።
እናንተ ጋር ይህን ያደረሰው ይህንን መረጃ የሰጣችሁ ማን ነው? ኢንሳ ነው ማለት ነው።
በመሰረቱ ኢንሳና ቴሌኮም በጋራ የሚሰሩባቸው በህግ ሲቋቋም የኢንሳም የራሱ የሆኑ የኃላፊዎችና ግዴታዎች ተጥለውበት የተቋቋመ ተቋም ነው። ያው ቴሌኮምም ደግሞ በሀገሪቱ የቴሌኮም ሰርቪስ የሚሰጥ ተቋም ነው እና እነዚህ ሁለት ተቋማት ያው በጋራ የሚሰሩባቸው ጉዳዮች አሉ። እነዛ ጉዳዮች ስላሉና እነዚህ ተቋማት በጋራ የሚሰሯቸው ሌሎች በርካታ ነገሮች ስላሉ ያው ከኢንሳ ነው ማለት ነው ይህን የሰማ ነው። በስራ አጋጣሚ በስራ ላይ ግንኙነት ስላለ ማለት ነው።
ለስንት ደቂቃ ወይም ለስንት ሰዓት ያህል ኢንተርኔት ተቋረጠ? ከስንት ሰዓት እስከ ስንት ሰዓት?
ለተወሰኑ ደቂቃዎች ነው የተቋረጠው። ከአንድ ሰዓት በታች ለሚሆኑት በምን ሰዓት አካባቢ መሰለች በኢትዮጵያ ወደ ወይም እናንተ ዋን ፒኤም ወደ ምትሉት አካባቢ ማለት ነው፣ ወደ ሰባት ሰዓት።
ከዛ በኋላ ያው ኢንተርኔቱ ተከፈተ ማለት ነው። ስለዚህ መከላከል ተችሏል፣ ሊደርስ የነበረውን ጥቃት መቆጣጠር ተችሏል፣ መከላከል ተችሏል።
አዎ፣ ከዛ በኋላ ለሀገር ውስጥ ላሉ ሚዲያዎች፣ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለኢቢሲ የተቋሙ ኃላፊዎች መግለጫ ሰጥተዋል እና መቆጣጠር እንደተቻለ ተናግረዋል። መቆጣጠር ተችሏል ማለት ነው ሊደርስ የነበረውን ጥቃት።
ወይዘሪት ጨረር አያይዘው በኢንተርኔት መቋረጥ ውስጥ የሚደርሱ የምጣኔ ሀብት ቀውሶች ቢኖሩም እንዲህ ያለ አገርን ከእንደዚህ አይነት አደጋ መከላከል መቻል ግን ትልቅ ኃላፊነትን መወጣት ነው ብለዋል።
የፋይናንስ ተቋማት ማለት የሀገር ዋነኛ ከምታያቸው ተቋማት አንዱ ነው። የሀገር ደህንነት ጉዳይ ነው ማለት ነው እና የሳይበር ጥቃት ደግሞ ያው በዓለማችን ላይ ምን ያህል አደገኛ ነገሮች እንደሚያስከትል ይታወቃል። ስለዚህ በመሰረቱ በተለይ እንደዚህ አገልግሎት ሲቋረጥ እኛ በመሰረቱ እንደዚህ አይነት አገልግሎት መቋረጥ ሲኖር ይቻል ቀድሞ ለደንበኞቻችን ማሳወቅ እንፈልጋለን። ምክንያቱም ደንበኞች ስራዎች ይሰራሉ፣ ህይወታቸው ኢንተርኔት ላይ የተመሰረተ ከሆነ ጥንቃቄ እንዲወስዱ ማስቻል የመጀመሪያ ፍላጎታችን ነው። ሁለተኛ ደግሞ እንደዚህ አይነት ነገሮችን የሲስተሞችን ቼክ ማድረግ ወይ እንደዚህ ሲስተሞች ላይ የሚሰሩ ስራዎችን በተቻለ አቅም ለቤት ላይ ለመስራት ደግሞ ሙከራ ይደረጋል። ምክንያቱም ዋነኛው አላማችን ያው ህዝብን ማገልገል ስለሆነ ያንንም አፌክት እንዳያደርግ። ነገር ግን እንደዚህ አይነት አደገኛ በጣም ሁለተኛ እድል የማይሰጡ ጊዜ የማይሰጡ ነገሮች ግን በተለይ በሀገር ደህንነት ላይ ደግሞ ሲከሰት እነዚህም ደግሞ በፍጥነት መቆጣጠር ነው ማለት ነው። ውጤት ይሄ ነው። ስለዚህ እንደ ተቋምም እንደ ሀገርም እንደዚህ አይነት ነገሮች ጉዳት ከማድረሳቸው በፊት መቆጣጠር መቻል ያው ትልቅ ሀገራዊ ኃላፊነትን መወጣት ነው ብለን ነው እኛ የምናስበው። ነገር ግን እንዳልኩሽ በዚህ ውስጥ ደግሞ ኢንኮንቪኒየንስ ሊኖር ይችላል፣ ኢኮኖሚክ የሆኑ ሎሶች ሊኖር ይችላል። ለዚህ ሁል ጊዜም ኢትዮ ቴሌኮም ሁሌም ይቅርታ ይጠይቃል። ደንበኞቹን በተቻለ አቅም ቀድሞ ማስጠንቀቅ ይፈልጋል። ነገር ግን በማይቻሉ ሁኔታዎች ደግሞ ሲኖር እንደዚህ አይነት ነገሮች እርምጃዎች ሊወሰድ ይችላል። በዚህ ውስጥ ግን ያው ሀገራዊ ኃላፊነትን መወጣት ነው ብለን ነው እኛ ምናስ
በዚህ ጉዳይ ላይ ማብራሪያ ለማግኘት የኢንፎርሜሽን መረብ ደህንነት ኤጀንሲ ህዝብ ግንኙነት ኃላፊ አቶ ሰለሞን የእጅ ስልክ ላይ ደጋግመን ብንደውልም ስልካቸው ስለማይነሳ ልናገኛቸው አልቻልንም። በሌላ በኩል የዚሁ የኤጀንሲው ምክትል ዋና ዳይሬክተር ኢንጂነር ወርቁ ጋቸና ለኢትዮጵያ ብሮድካስቲንግ ኮርፖሬሽን በሰጡት መግለጫ ተመሳሳይ ችግሮችን ለማክሸፍ ኤጀንሲው ከኢትዮ ቴሌኮም ጋር በመሆን እየሰራ እንደሆነ ገልጸዋል። ኢንተርኔት የሚቋረጠውም የኢንተርኔት ተጠቃሚዎች በቅድሚያ እንዲያውቁት ከተደረገ በኋላ እንደሆነ ተናግረዋል። ሊደርስ የነበረውን ጥቃትም ማክሸፍ እንደተቻለ ገልጸዋል።
ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። የኳስ ጨዋታ ውድድሮችን መነሻ አድርገው የሚከናወኑ ውርርዶች ሱስ ሊያስብሉ የሚችሉ መስፈርቶች እንደሚያሟሉ ለአስር ዓመታት ያክል በአማኑኤል ሆስፒታል በሱስ ዙሪያ የሰሩ አንድ ባለሙያ ለአሜሪካ ድምፅ ገልጸዋል። የአማራ ክልል ወጣቶች ማህበር በባህር ዳርና ጎንደር የሚገኙና የኳስ ጨዋታ ውድድሮችን መነሻ አድርገው የተከፈቱ ቁማር ቤቶች የወጣቶችና ታዳጊዎችን ሕይወት እያበላሹ በመሆኑ መንግሥት በአስቸኳይ እንዲዘጉ መጠየቁን ተከትሎ ሁኔታው የወጣቶችን ሕይወት ምን ያክል ያበላሻል በሚል ጽዮን ግርማ ከባለሙያ ጋር ቆይታ አድርጋለች።
አቶ ጴጥሮስ ሀጎስ በጣም አመሰግናለሁ ፈቃደኛ ሆነ ለዚህ ለወጣቶች ለምናዘጋጀው ፕሮግራም ምክረ ሀሳብ ለመስጠት ሙያዊ የሆነ አስተያየት ለማካፈል ፈቃደኛ ስለሆንክ። የደወልኩበት ምክንያት ምንድን ነው? ባለፈው ሳምንት በዚህ ኢትዮጵያ ውስጥ የስፖርት ጨዋታዎችን መነሻ በማድረግ የሚደረጉ ውርርዶች ወይም ቤቲንግ የሚሏቸው ነገሮች ኢትዮጵያ ውስጥ ተጀምረዋል። በብሔራዊ ሎተሪ አስተዳደር አማካኝነት ፈቃድ ሰጭነት ተጀምረዋል። በተለይ በባህር ዳርና በጎንደር እንዲሁም በአዲስ አበባ አንዳንድ አካባቢዎች እነዚህ ነገሮች እየተስፋፉ ነው እና ወጣቶችን እየጎዱ ነው፣ የሱስ ተገዢ እያደረጓቸው ነው፣ ሱስ ውስጥ እየከተቷቸው ነው የሚል ያሳሰባቸው ወጣቶች ሀሳባቸውን አካፍለውን ነበር። ፈቃድ የሰጠውን የብሔራዊ አስተዳደርም አነጋግረን ነበር። ብሔራዊ አስተዳደር ደግሞ ቁማር አይደለም ጨዋታ ነው፣ የስፖርት ጨዋታን መሰረት አድርጎ የሚደረግ ውርርድ ነው፣ ጨዋታ ነው እንጂ ቁማር አይደለም የሚል ምላሽ ሰጥቶናል። እስቲ አንተ የባለሙያ አስተያየት ስጠን። እንዲህ ያሉ ነገሮች ሱስ ናቸው ሊባሉ ይችላሉ ወይ?
ሱስ ብለን ለመጥራት የተወሰኑ ማሟላት ያለባቸው የቅድመ ሁኔታዎች አሉ ወይም ክራይቴሪያዎች አሉ። ይሄኛው አንደኛው ስነ ልቦናዊ ተጽዕኖ ወይም ደግሞ የሳይኮሎጂካል ዲፐንደንስ ያለው አይነት እንደሆነ እናውቃለን። ይሄ ቁማር ወይም ደግሞ የጋምብሊንግ ብለን ከምንጠራው ጋር አያይዘን ማየት የሚችል ይመስለኛል። ምክንያቱም እኔም ይህን ስራ በምሰራበት ሂደት ውስጥ ቅድም እንዳልሽ የወጣቶች ኮንሰርን እንደዛ ያላቸው ወላጆች አጋጥሞኝ ያውቃል። ከአንድ ሁለት ወር ወይም ከሶስት ወር በፊት የሆነ ወላጆች አንድ ወጣት ልጃቸውን ሜጋ ይዞ መጥቶ ነው። ምንድን ነው ኢምፕሊኬሽኑ? አሁን በግለሰብ ደረጃ ያለው ተጽዕኖ ማየት ብንችል በዛ ሰዓት አሁን ጨዋታ ባለበትም ሰዓት እነዚህ ነገሮች የሚካሄድባቸው ሰዓቶች በሙሉ ሌላኛው የቀን ክንዋኔያቸውን መከወን አይችሉም። ምክንያቱም የትኛውም አይነት መረጋጋት አይሰማቸውም እነዚህ ነገር ባላቸው። ይሄ የመጀመሪያ ወር ላይሆን ይችላል፣ ሁለተኛ ወር ላይ ላይሆን ይችላል። ግን ይሄ ልምምዶች እያደጉ በመጡበት ጊዜ ላይ ወደዛ ወደ ሶስት ደረጃ ላይ ወይም ደግሞ ይህን ማድረግ የመጀመሪያ በቀኑ ማድረግ ከሚችሉት ነገር ሌሎች ነገሮቻቸውን አበላሽተው ቀንሰው ቢሆን ወደዛ ነገር ይገፋቸዋልና ማድረግ አልቻል ደግሞ ውስጣቸውን ይሄ እሱን የመፈለግ ነገራቸውን ከፍ ያደርገዋል። ስለዚህ ከክራይቴሪያ አንጻር ካየ ነው እነዚህ ከሱስ አንድ ሱስ ላይ አሉ ብለን ከምናስባቸው አብዛኞቹ ነገሮች አሉ።
ሱስ የሚሆን ከሆነ እንደዚህ ያሉ ሱስ የሚያስይዙ አካሄዶች ወጣቶች ላይ የሚያሳርፉት ተጽዕኖ ምንድን ነው? በአጭር ጊዜም ሊሆናል፣ በረጅም ጊዜም ሊሆን ይችላል። ምንድን ነው የሚያሳርፉት?
የመጀመሪያ ተጽዕኖ ሊሆን የሚችለው ነገር የትኛውም አይነት ነገር ይሄን ለዚህ ጨዋታ ወይም ደግሞ ለዚህ ተጋላጭ ለሚያደርጋቸው ነገር በሙሉ ቤታቸው ውስጥ ያለው ነገር በሙሉ ብር አለው መሀል ላይ አይደል? ስለዚህ ብር ማግኘት የማይችሉበት ምንም አይነት ሁኔታ ላይ ካለ ቤታቸው ውስጥ ያለው የትኛውም አይነት ነገር ወስደውም ሽጠውም ብዙ ነገሮች ያደርጋሉ። ስለዚህ በቀጥታ ያ ነገር ለማድረግ በሚፈልጉት ነገር ላይ አላስፈላጊ የሆኑ ባህሪዎች ያዳብራል። መስረቅ፣ መዋሸት፣ ሌላ ነገር ማስፋት፣ የሰው መውሰድ፣ እነዚህ ነገሮች በሙሉ ያደርጋሉ። ከዛ ቀጥሎ የሚመጣው ነገር ደግሞ አሁን ቅዳሜና እሑድ ነው በብዛት የሚደረጉት እና ደግሞ ወጣቶች ደግሞ የቅዳሜና እሑድ ከሰኞ እስከ ዓርብ የተማሩትን ነገር ቅዳሜና እሑድ መስራት ያለባቸውን ነገር እንዳይሰሩ አልሴንታይር ደግሞ ከዚህ ጋር ተገናኝቶ እነዚህ የሚሄዱባቸው ቦታዎች ላይ ያለው ሌሎች ተጋላጭ ሊያደርጋቸው የሚችለው ከቤታቸው ወጥተው ይሄ ነገር የሚያደርጉት እና ስለዚህ ኢንቫይሮንመንቱ ላይ ያገኛቸው ሰዎች እነሱ ቀድሞ ሌሎች ልምዶች ያላቸው የሌሎች ሰዎች ተጋላጭ የሆኑ ስለዚህ ይሄ የአቻ ተጽዕኖ በጣም ሊያጋልጣቸው የሚችል እና ሌሎች ነገሮች ተጽዕኖ ይፈጥርባቸዋል ብዬ አስባለሁ። እና እንደዚያ እንደሆነ ደግሞ እኔ ቅድም እንዳልኩሽ ከነዚያ ቤተሰቦች መረዳት ይችላል።
ቅድመ መከላከል ላይ እንደዚህ አይነት በማህበረሰቡ ውስጥ በወጣቶች ላይ በተለይ ችግሮችን የሚፈጥሩ ነገሮች ላይ ቅድመ መከላከል እንዴት ነው ሊደረግ የሚችለው?
አዎ ማለት አሁን የመጀመሪያው የሚሆነው ልክ እንደ ሌሎች ሱሶች ኮንትሮል የተደረገ ነገር አይመስለኝም። ምክንያቱም አንደኛው መጀመሪያ አንድ ነገር ስጋት ስንሰጥ ምንድን ነው የሚደረገው እነማን ናቸው የሚያደርጉት አላግባብ የሆኑ ነገሮች ካሉ እዛ ውስጥ ላይ የሚሄዱት ደግሞ በምን መንገድ ነው እናስተናግደው የሚል ክሊር የሆነ ነገር የለንም እና ስለዚህ የመጀመሪያ ሊሆን የሚችለው የዚህኛው ለወጣቶች የምንሰጠው ማንቃት ወይም ደግሞ ይሄ አዌርነስ የምንለው ግንዛቤ ማስጨበጫ ለወጣቶች ከዚህ ውጪ ሌሎች ያሉት የመዝናኛም የጨዋታ አማራጮችን ማቅረብ የምንችላቸው ሌሎች ተጨማሪ አማራጮችን ማስቀመጥ ያለብን ነገር በደንብ ማስቀመጥ ያለብን ይመስለኛል። ይሄ ነገር አታርጉ ከማለት ለዛውም የአንደኛው ነገር ደግሞ ይሄ ነገር በደንብ ከተማ ላይ አለ እናውቃለን፣ ግን ደግሞ አሁን አወዛጋቢነቱ ሲነሳ በተለያየ ሚዲያዎች ሰዎች አቴንሽን መስጠት ይጀምራሉ አለ። ከዛ በኋላ ለካ እንደዚህ አይነት ነገር ካለው ሰቢያችን ላይ ፈለግ ይነሳሉ። ስለዚህ መጀመሪያ እንደዚህ አይነት አዳዲስ ነገሮች ከማስገባታችን በፊት ግንዛቤ ማስጨበጫ እና ጉዳታቸው በባህሪም በስሜትም በአስተሳሰብም ሊፈጥሩት የሚችሉት ነገሮች ላይ መጀመሪያ ማንሳት ያለብን ይመስለኛል።
እግዚአብሔር ይስጥልን። እንግዲህ በሌላ ተመሳሳይ ሀሳብ መልሰን እንደምናገኝ ተስፋ አደርጋለሁ። እሺ፣ እግዚአብሔር ይስጥልኝ።
አመሰግናለሁ።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው።
ወደ ተከታዩ ዘገባችን እናልፋለን። የዘጋቢዎች መስኮት ነው። ዛሬ ወደ ናይሮቢ ነው የሚወስደን። የናይሮቢው ዘጋቢያችን ከሱዳን ወደ አጠናቀረው ዘገባ እናልፋለን። በሱዳን የሚኖሩ የኢትዮጵያ ስደተኞች የሀገሩ መንግስት መታወቂያ በጊዜ አለማደስ ለብዙ ችግር እያጋለጣቸው መሆኑን ተናገሩ። የካርቱም ነዋሪ የሆኑ ስደተኞች የሀገሩ ፖሊስ መታወቂያ በማጣታቸው እያሰራቸው መሆኑንም ገልጸዋል። ከእስር ለመፈታት እስከ 20,000 የሱዳን ፓውንድ እንዲከፍሉ እያስገደዳቸው መሆኑንም ገልጸዋል። ስደተኞቹ የዓለም አቀፍ ስደተኞች ድርጅትንም ተችተዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ያሰማናል።
በሱዳን ካርቱም በኢትዮጵያ ስደተኞች ላይ እየደረሰ ነው ያሉትን ለአሜሪካ ድምፅ የነገሩ ትውልድ ኢትዮጵያውያን እንዳሉት ስደተኞችን በመታወቂያ ለመታደስ ማሰር የተጀመረው ከሶስት ወራት ወዲህ ነው። መንስኤውም ከሱዳን ኢሚግሬሽን ለስደተኞች ይሰጥ የነበረው መታወቂያ ለብዙ ስደተኞች አለመታደስ መሆኑን በካርቱም ለስምንት ዓመት መኖራቸውን የነገሩን አቶ መሐመድ አብዱላይ አቡበከር ናቸው።
መታወቂያ አብጡ ይላል። መታወቂያ አብጡ ብሎ ኢትዮጵያውን ሰልፍ የሚያወጣው ኢሚግሬሽን ሄዶ ጀዋዛት ይባላል በአረበኛ፣ እዛ ሰልፍ ላይ ሲቆሙ አይወጡም ነገኑ ይላል። ብሩ ይቀበላል፣ የሆነ ደረሰኝ ወረቀት ይሰጣል። ስትወጣ አንተ እየሄድክ መታወቂያ አምጣ ይላል። መታወቂያ የለው ብሩን ከፍዬ ይኸው ደረሰኝ አለቀ፣ ወረቀቱ ይቀደዳል ፖሊሱ። ከዛ በኋላ ተመልሶ እስር ቤት ይወስዳል። መታወቂያ ካላምጣ ይላል። ቅጣቱ 15,000 ነው እስር ቤት ከገባ። አንድ ልጅቷ አሁን ሰልፍ ላይ የቆመች እርጉዝ ነበረች፣ እዛ ሞተች። ሰልፍ እየጠበቀች ነው። ሰው በማት ሰልፍ እየቆመ ስለሆነ እየጠበቀች ነበር። እየቆመች እርጉዝ ነበረች፣ እዛ ወርቃ ሞተች። በቃ
አቶ መሐመድ በዚህም ብዙ ኢትዮጵያውያን ስደተኞች ለዘርፈ ብዙ ችግር ተጋልጠዋል ሲሉ ያብራራሉ።
እኛ በጣም እየተጎዳን ነው። ወጥተን መስራት አንችልም። በተለይ ሴቶች እያስቸገሩት ነው። ወጥቶ ሻይ የሚሰሩት አለ፣ መኖራ ነዳፋ ምናምን የማይችል ሴቶች በረንዳ ምናምን አከራይቶ ሻይ ይሰራሉ። ከዛ ደግሞ ይመጣሉ። መታቃለሽ መታቃ ያው ወረቀት ወስጄ ተራ እየጠበቅኩ ነው፣ ተነሽ ይላል። በቃ እየተጫወቱት ነው። በቃ አንቺ የኔ ተጎዳኛ ካልሆንሽ አሁን ነው የሚጫነው ወደ ኢትዮጵያ እንደ ያስፈራሩ። ከዛ በኋላ እሷ ያው ሳትፈልግ ሌላ ነገር ውስጥም ትገባለች። በጣም አስቸጋሪ ነው። አምባሲ መፍትሄ ይሰጣል። ተሰብስበን ወደ ሶስት መቶ ምናምን የሆነ አምባሲ ገብተን መፍቱ ስጠኝ መታወቃ አውጡና በስራ ህገ መንግስቱን ጠብቁና ኖሩ ይሽ መታወቃ እናውጣ። ማውጣት እንቢ አላለም። እኛ ከፍለን እንወጣለን። እዛ ስንሄድ ይሄ ይሄ ችግር አለ ሂዱና ኑ ይላል። እሺ ብለን ብሩ ሰጠን። ወረቀቱ ወዘን ስንወጣ ፖሊሶቹ ሌላ ቦታ ወረቀቱን እየቀደዱ እኛን እየጫኑት ነው ወደ እስር ቤት። እንደነ ብለን መፍቱ ምንም አይሰጡም። አምባሲ ከነሱ ጋር ነው፣ ከፖሊስ ጋር ማለት ነው።
ሌላ ያናገርኩት ትውልድ ኢትዮጵያዊ ስደተኛ የዚሁ ችግር ሰለባ መሆኑን ይናገራል። ስሙ እንዲገለጽ ያልፈለገው ኢትዮጵያዊ ባለፈው ሳምንት ካርቱም ኡምዱርማን አካባቢ በፖሊስ ተይዞ 20,000 የሱዳን ፓውንድ ከፍሎ መለቀቁን ይናገራል። በጸጉር ቤት ስራ የሚተዳደረው ይህ ወጣት ከአሁን በኋላ በከተማው መንቀሳቀስ አስቸጋሪ በመሆኑ ስራዬን ለማቆም ተገድጃለሁ ሲል አክሎ ተናግረዋል። ለስምንት ዓመታት ካርቱም መኖራቸውንና የሁለት ልጆች አባት መሆናቸውን የተናገሩት አቶ መሐመድ አብዱላይ ሚስትም የዚሁ ችግር ሰለባ ናቸው።
አውጥቻለሁ እኔ ለምንም ብዬ በሙስና የፖሊሱን ብር ለየብቻ ከፍዬ እዛ ውስጥ ቢሮ የሚሰራ ማ ከፍዬ ወደ 6,000 ምናምን ጨርሼ አውጥቻለሁ። እሷ ሻይ ስለምትሰራ በዛ ስራቻ ቤት ገብታ ነው። እኔ የሆነ ካምፓኒ ውስጥ ስራ ሰራለሁ። ያው እሷ ቤት ናት። አሁን አትወጣም፣ ከወጣች ስለሚያዙ አትወጣም። እኔ ብቻ ሰርቼ ያው ከእጄ ወደ አፍ ነው። በጣም ኑሮ ውድነት አለ እዚህ ሀገር። አንድ ዳቦ 4 ብር ነው። ወተት አንድ ሌትር ለመግዛት እስከ 80 ብር ነው እዚህ ሀገር።
ኢትዮጵያውያን ስደተኞች በሱዳን ፖሊስ በዚህ በመታወቂያ ጉዳይ በሺዎች የሚገመቱ ኢትዮጵያውያን ታስረዋል ሲሉ ይናገራሉ። ስደተኞቹ ይህ ችግር ስለደረሰባቸው የዓለም አቀፉ ስደተኞች ድርጅት UNHCR ይደርስላቸው እንደሆነ ጠይቃቸው ነበር።
ሱዳን ያለው ኢትዮጵያውን ጋራ ምንም ተገናኝቶ አያውቁም። እኔ 8 አመት ነው ካርቱም ውስጥ ምንም ብዙ ሴቶች የተሳሰሩት እኛ ብር አዋጥተን እንከፍላለን እናወጣለን። ብዙ ሰዎች እኛ በቃ እንደ እድር አደርገን ብር የለለ ሰው ብር ሰብስበን ከእስር ቤት እናወጣለን። እንደዚህ እያደረን በራሳችን እየተቻቻለን እንኖራለን እንጂ የሚያግዝ የለም እዚህ ሀገር።
አክለውም ብዙ ስደተኞች በካርቱም የዓለም አቀፉ የስደተኞች ድርጅት UNHCR ቢሮ አገልግሎት አይሰጠንም ብለዋል። የዓለም አቀፉ የስደተኞች ድርጅት UNHCR ዓለም አቀፍ ሚዲያዎች አስተባባሪ ሮናልድ ሾይምባውር በሱዳን ያለው የUNHCR ቢሮ በሳምንት 5 ቀን ለተገልጋዮች ክፍት መሆኑን ተናግረዋል። ሚስተር ሾይምባውር ቢሮአቸው የገንዘብ ድጋፍ ጨምረው ሌሎች የምዝገባና የትምህርት ድል ለስደተኞች እንደሚሰጥም አክለው ተናግረዋል። ስደተኞች በመታወቂያ መከልከል እየተቸገሩ ስለመሆናቸው ተጠይቀው በሱዳን ህግ እየተሰጠ ያለው መታወቂያ ለስደተኞች አስፈላጊ አይደለም፣ ነገር ግን ፖሊስ ያንን በሚጻረር መልኩ ይህንን ተግባር እየፈጸመ ነው ብለዋል። በዚሁ ሰበብ በካርቱም ባሉ እስር ቤቶች ውስጥ አሉ ስለተባሉ ስደተኞችም ድርጅታቸው UNHCR ከሱዳን መንግስት ስደተኞች ጉዳይ ቢሮ ጋር በመሆን ጠበቃ ቆሞ ተከራክሮ ሲያስፈታ ነበር፣ አሁንም ይህን ስራ ይቀጥላል ሲሉ መልሰተዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ።
አሁን ለዕለት ወደ አስተናዳ ነው የቴክኖሎጂ ዘገባ ነው የምናልፈው። መኪናችሁ ስሜታችሁን ተረድቶ ሀዘን በገባችሁ አፍታ ከሀዘን የሚያወጣችሁ የደስታ ሙዚቃ ቢያጫውት ምን ይሰማችኋል? የቴክሳስ A&M ዩኒቨርሲቲ ተመራማሪዎች ቡድን ይህንን ህልም ለማሳካት እየጣረ ነው። ከሰዎች ስሜት ጋር የተቆራኙ የአንጎል መጎደችን በማጥናት ራሳቸውን በራሳቸው የሚያሽከረክሩ መኪናዎች ይህንን መረዳት የሚችሉበትን መላ ለማበጀት እየሰሩ ነው። የኤልዛቤት ሊን ዘገባ ሀብታሙ ስዩም ያስደምጠናል።
በዚህ ቤተ ሙከራ ውስጥ ተመራማሪዎች የሰዎችን ስሜት አንጥሮ ለመረዳት እየሞከሩ ነው። ይህንን የሚያደርጉት ምናልባት አንድ ቀን የተሳፋሪውን ስሜት የሚረዳ የመኪና ውስጥ የደህንነት መሳሪያ እንፈጥራለን በሚል ነው። ጄምስ ሃባርድ ጁኒየር በቴክሳስ A&M የምህንድስና ቤተ ሙከራ መምህር ናቸው። በመኪናው ወንበር ላይ እንደተቀመጣችሁ መሳሪያው ኤሌክትሮማግኔቲክ ቁርኝት በመፍጠር የአንጎላችሁን ሞገድ ይለካል። ስለሆነም እኒህ የአንጎል ሞገዶች እጅግ አስፈላጊና መሰረታዊ የሰው ልጅ ስሜቶች ጋር ተዛማጅ መሆን ይኖርባቸዋል ነው ያሉት። ተመራማሪዎች አንጎልን ለማነቃቃት በገበያ ላይ የዋሉ የተለያዩ የቴክኖሎጂ ውጤቶችን እየተጠቀሙ ነው። ከነዚህ መካከል የሰዎችን ስሜትና ተሳትፎ መጠን ለመለካት የሚያግዙ ምስሎችን መጠቀም ይገኝበታል። አንዳንዶቹ መሳሪያዎች በአንጎል ውስጥ ያለውን የኤሌክትሪክ ንዝረት ሲለኩ፣ አንዳንዶቹ ደግሞ የአይን እንቅስቃሴን ይከታተላሉ። ትሬስታን ግሪፍስ በቴክሳስ A&M ዩኒቨርሲቲ ተመራቂ ተማሪ ነው። የትኞቹ መረጃዎች በእጅጉ አስፈላጊ እንደሆኑ ለይተናል። በመቀጠል እነዚህ መረጃዎች ራስ ዘዋሪ ወደ ሆነው ስርዓት ማስገባት ትችላላችሁ። መኪና ሊሆን ይችላል ነው ያለው ትሪስታን። የዚህ ምርምር ዓላማ የሰው ልጆችና ምጡቅ መኪኖች በተሻለ ሁኔታ በጋራ መስራት እንዲችሉ ማድረግ ነው። አንደኛው ተግባሩ ራስ ዘዋሪ መኪኖች በጦርነት ጊዜ የሰው ልጆችን የአእምሮ ሁኔታ መረዳት እንዲችሉ ማድረግ ሊሆን ይችላል። ጄምስ ሃባርድ ጁኒየር በድጋሚ የተለያዩ ነገሮች እየተፈጠሩ ነው። ማሽኑ የዘዋሪውን ወይንም የሰውየውን የጭንቀት መጠን መረዳት ይፈልግ ይሆናል ነው ያሉት። የምህንድስና መምህሩ ጄምስ ሃባርድ ጁኒየር እንደሚሉት ራሳቸውን በራሳቸው የሚዘውሩ መኪኖች ተሳፋሪዎችን ከጦርነት ውጪ ባሉ ስፍራዎችም ይጠቅማሉ። ስሜትን ማንበብ የሚችሉ መኪኖች ጥቅም እንዳለ ሆኖ ሁሉም ሰው ስሜቱን እንዲነበብ ይፈልጋል ማለት ግን አይደለም። እዚህ ዘመን መኪኖች ኮምፒውተሮች እንደመሆናቸው በእነሱ አማካኝነት የተሰበሰበው የአንድ ሰው የአእምሮ ሁኔታ መረጃ ባልታሰቡ እጆች ቢገባስ? ጄምስ ሃባርድ ጁኒየር አነስተኛ የእጅ መፍቻ መሳሪያ እንኳ ገዳይ መሳሪያ ሊሆን የመቻሉ ጉዳይ መዘንጋት እንደሌለበት ይናገራሉ። ተማሪያቸው ትሪስታን ግሪፍስ ግን ይህም ቢሆን ሳይንስን ከማሰስ ሊያግደን አይገባም ባይ ነው። ራሳቸውን በራሳቸው የሚዘውሩ መኪኖች የሰው ልጆችን ስሜት ማንበብ እስኪችሉ ዓመታትን ሊወስድ ይችላል። ለሰው ልጆች ስሜት የቀረበ መኪና ለሕይወት ደህንነት የተሻለ መኪናም ይሆናል የሚል ተስፋ አለ።
ጥሩ ተስፋ ነው። ወደ ተከታዩ ዘገባ እንለፍ።
ካሜሮን በቅርቡ ምርጫ ታካሄዳለች ተብሎ ይጠበቃል። ለምርጫው ዝግጅት በመደረግ ላይ ባለበት በአሁኑ ሰዓት ላይ የተቃዋሚ ፓርቲ መሪ የሆኑት ማውሪስ ካማቶ አሁን በስልጣን ላይ ያሉት ፕሬዚዳንት ፖል ቢያ ያለፈውን ዓመት ምርጫ ሰርቀዋል ሲሉ በምርጫው ላለመሳተፍ የአድማ ጥሪ አድርገዋል። የሞኪ ኤድዌንን ዘገባ ኤደን ገረሙ ታሰማናለች።
የካሜሩን የግዛት አስተዳደር ሚኒስቴር ፖል አታንጋጂ መንግስት የካቲቱኒ አካባቢና የፓርላማ ምርጫ በነጻነት ከማድረግ የሚረብሹትን ማናቸውንም አካላት እንደማይታገስ ተናግረዋል።
ፖለቲሽያንስ ስፔሻላይዝ ኢን ሄት ስፒች ማኒፑሌሽን አንድ ፕሮቮኬሽን አስ ዌል አስ ዲፌንስ ኦፍ ስቴት ኦቶሪቲ ሹድ ኖ ዳት ዴ ዊል ፌስ
በጥላቻ ንግግሮች፣ በማጭበርበር፣ ጸብ በማጫር እንዲሁም የአገር አስተዳደርን በመናቅ የተካኑ ፖለቲከኞች በሙሉ ለሚያደርሱት የሕግ ጥሰት የሕጉን ጠንካራ ጡጫ ይቀምሳሉ። ይህንን በደንብ ግልጽ ማድረግ እፈልጋለሁ። ስለዚህም የፖለቲካ ፓርቲ አስተዋዋቂዎች በሙሉ ፓርቲዎቹ ለሚያደርሱት የሕግ ጥሰት ተጠያቂ ይሆናሉ።
የሚጂ ማስጠንቀቂያ የተቃዋሚ መሪ ማሪስ ካማቶ ሰኞ ዕለት በሰጡት ጋዜጣዊ መግለጫቸው የካቲቱ ምርጫ ላይ ላለመሳተፍ አድማ ለማድረግ መወሰናቸውን ካሳወቁ በኋላ የተደረገ ነው። ካማቶ በምርጫው ለመወዳደር አስበው የነበረ ቢሆንም የመንግስት ባለስልጣናት የካሜሮን የተሃድሶ እንቅስቃሴን ካሜሮን ሬኔሳንስ ሙቭመንትን ለማፍረስ ሰርተዋል ብለው በመክሰስ ነው ሐሳባቸውን የቀየሩት።
ኦርጋኒዜ ዴስ ኤሌክሲዮን ኦ ካሜሩን ኦጆርዲ ኪ ፕሉዝ des élections locales.
ካማቶ እንደሚሉት ከሆነ በሳቸው አጠራር ህገወጡ የያውንዴ አገዛዝ ከካሜሮን የግዛት አስተዳደር ሚኒስቴር ጋር በመሆን የሳቸውን የካሜሮን ሬኔሳንስ ሙቭመንት ፓርቲ ለማጥፋት አቅደው መነሳታቸው ምንም አያጠራጥርም። በሳቸው አባባል አሁን በስልጣን ላይ ያሉት አካላት የሳቸውን ፓርቲ ከፖለቲካው ስነ ምህዳር ሙሉ በሙሉ በማስወገድ ስልጣን ላይ በመቆየት ካሜሮናውያን ላይ ሽብርን ለመንዛት ይሻሉ ይላሉ። ካማቶ ኒጂን ከካሜሮናውያን የምርጫ አመራር አካል ኤልካም ጋር በመሆን ያለፈውን አመት ምርጫ ፕሬዚዳንት ፖል ቢያ እንዲመረጡ በማድረግ አሲረዋል ሲሉ ይከሳሉ። ይሁንና ኒጂም ሆነ የምርጫ ሂደት ባለስልጣናቱ ምርጫው ነጻና ተአማኒ ነበር ይላሉ። ካማቶ እንደሚሉት የእሳቸው አድማ መሰረቱ ገዢ የሆነው የቢያን የካሜሮን ህዝቦች ዴሞክራሲያዊ ንቅናቄ ሲፒዲኤም እና የተገንጣዮችን ግጭት ለመጥቀም የተሰራው የምርጫው ህግ ነው። የካማቶ የአድማ ጥሪ ታዲያ እንደ ጀስቲን ኤለጋ ያሉ ወጣት ተቃዋሚዎች መካከል የተደበላለቀ ስሜትን ፈጥሯል። ኤለጋ እንዳለው ከሆነ ካማቶ ከተሸናፊዎች ጋር ራሳቸውን በማጣበቅ ደጋፊዎቻቸውን ከተዋቸዋል። የእሳቸው ፓርቲ በብሔራዊ ጉባኤ ላይ ካልተወከለ ይላል ኤለጋ፣ ድምጻቸው የሚሰማበት ምንም አይነት መንገድ አይኖርም። እንደሱ አባባል ካማቶ መጥፎ የሚሏቸውን የካሜሮን ህጎች ለመቀየር ፍላጎቱ ካላቸው ህግ አውጪ ለመሆን ሲሉ ለመመረጥ መጣር አለባቸው። በሌላ በኩል የ31 ዓመቷ የካማቶ ደጋፊ አናቤል ቢ በምርጫው ላይ አድማ መመታቱን እደግፋለሁ ትላለች።
There is no need going for an election when you know that your victory will be stolen and often when you protest you are arrested. This is a dictatorship.
ይህ አምባገነንነት ነው። ድልህ እንደተሰረቀና ስትቃወም ለእስር እንደምትዳረግ እያወቅ ወደ ምርጫ መግባት አያስፈልግም ነው ያለችው አናቤል። በያውንዴ ዩኒቨርሲቲ የፖለቲካ ተንታኝ የሆነው ዲቫይን ክዌ በበኩሉ አዲሱ የፓርላማ አስተዳደር ኃላፊነቱ ለ5 ዓመታት ስለሚጸና ተቃዋሚ ፓርቲዎች የፖለቲካ ለውጥ ለማምጣት ከሻቱ ከውስጥ ሆነው መታገል ይገባቸዋል ይላል።
The meaning is that for the next 5 years, MRC will only make their voices heard.
ይህ ማለት ኤምአርሲ ለቀጣይ 5 ዓመታት በቀጥታ በውሳኔ ሳይሳተፍ በጎዳናዎች ላይ ብቻ ሲቃወም ይከርማል ማለት ነው። ከዚህ ይልቅ ካማቶ በምርጫው ላይ በመሳተፍ ወደ ፓርላማ በመግባት ከውስጥ ሆኖ ውሳኔዎችን ለመቀየር ቢታገል ይሻለው ነበር።
ባለፈው ሰኞ ዕለት ካማቶ ሌሎች ተቃዋሚ ፓርቲዎች፣ የሲቪክ ማህበራትና የሃይማኖት ቡድኖችም አድማውን እንዲቀላቀሉ ጥሪ አድርገዋል። የግዛት አስተዳደር ሚኒስቴሩ ኒጂ በበኩላቸው ካማቶን ጨምሮ ማናቸውም ምርጫውን ለማጨናገፍ በተቀናጀ ሁኔታ የሚሰሩ አካላትን እንደሚያስሩ አስጠንቅቀዋል። እንደ አውሮፓውያን አቆጣጠር በጥቅምት 2018 ካማቶና ከ400 በላይ የሚሆኑ ደጋፊዎቻቸው ፕሬዝዳንታዊ የምርጫ ውጤቱን ተቃውሞ በመውጣታቸው ምክንያት ለ9 ወራት ታስረው ነበር። ነበር። ጥቅምት ላይ በካሜሮን የተገጣዮች ግጭት ምክንያት ለሀገር አቀፉ ውይይት ሲባል ባለስልጣናቱ ካማቶን ፈቷቸዋል። ይሁን እንጂ አሁንም ድረስ ህዝባዊ ፕሮግራሞችን ከማድረግ እንደታገዱ ናቸው።
አድማጮቻችን፣ የዛሬው የጋቢና ቪኦኤ ዝግጅታችንን አጠናቀናል። በዚሁ ልንሰናበታችሁ ነው።
ፕሮግራሙን በመምራት አብረናችሁ የቆየነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅታችንን በማቀናበር ያገዘን ሞክቤል ያቤሮ ነው።
ደህና ደሩ።
Kun Radio Sagale Amerikati.